Voice of America.
ኦገስት 21 2017 ዓ.ም ተመረጠ። ከአስር ቀን በኋላ የፊታችን ነሐሴ 15 በወዲያኛው ሰኞ ማለት ነው ዩናይትድ ስቴትስን ከምዕራብ ወደ ምስራቅ የሚያቋርጥ የፀሐይ ግርዶሽ ይኖራል። ያለፈው የፀሐይ ግርዶሽ ዩናይትድ ስቴትስ ምድር ላይ የታየው የዛሬ 38 ዓመት ነበር። እንዲህ አይነት ከምዕራብ እስከ ምስራቅ ያቋርጣት ግርዶሽ የነበረው ግን የዛሬ 100 ዓመት ነበር። ግርዶሹ በተወሰኑ አካባቢዎች ሙሉ ግርዶሽ ወይም ቶታል ኤክሊፕስ ሲሆን ከፊል ግርዶሽ ፓርሻል ኤክሊፕስ ስር የሚያርፉ ስፋት ያላቸው የዩናይትድ ስቴትስ እና የካናዳ አካባቢዎች አሉ። ዋሽንግተን ዲሲ እና አካባቢዋ ከፊል ግርዶሽ ስር ከሚያርፉት ናቸው። ግርዶሹ በዋሽንግተን ዲሲ ሰዓት አቆጣጠር ከቀኑ 7 ሰዓት ከ17 ደቂቃ ከ52 ሰከንድ ላይ ይጀምርና 8 ሰዓት ከ42 ደቂቃ ሲሆን ከፍተኛው ከፊል ግርዶሽ ላይ ይደርሳል። ከሰዓት በኋላ 10 ሰዓት ከ01 ደቂቃ ሲሆን ጨረቃ ከፀሐይ መንገድ ሙሉ በሙሉ ተወጣና በዋሽንግተን ዲሲ የግርዶሹ ፍጻሜ ይሆናል። ጨረቃ ወደ ፀሐይ አንጻር ገብታ ሙሉ በሙሉ እስክትወጣ ሙሉ የግርዶሽ ጊዜ 2 ሰዓት ከ44 ደቂቃ ነው የሚሆነው። ኦገስት 21 ወይም ነሐሴ 15 በአመዛኙ ፀሐያማ፣ ሙቀቱ ከፍተኛው 85 ዝቅተኛው 70 ዲግሪስ ፋራንሃይት በመሆኑ ለዋሽንግተን ዲሲ እና አካባቢዋ ተመልካች እጅግ የተመቸ እንደሚሆን ተተንብዮአል። ግርዶሹ የዩናይትድ ስቴትስን ምዕራባዊ ጫፍ የሚነካው በአካባቢው ሰዓት አቆጣጠር ከረፋዱ 3 ሰዓት ከ04 ደቂቃ ላይ ኒውፖርት ኦሬገንን ሲሆን ለሁለት ደቂቃዎች በሚቆየው አጠቃላይ ወይም ሙሉ ግርዶሽ ስር የሚወድቁት ከኦሬገን በኋላ አይዳሆ፣ ዋዮሚንግ፣ ኔብራስካ፣ ካንሳስ፣ ሚዙሪ፣ ኢሊኖይ፣ ኬንታኪ፣ ቴነሲ፣ ሰሜን ካሮላይና፣ ጆርጂያ እና ደቡብ ካሮላይና ይሆናሉ። ብዙ ሰው የማይኖርባቸውና ሙሉ ግርዶሽ የሚያልፍባቸው ስቴቶች ሞንታናና አይዋ ብቻ ናቸው። ከኒውፖርት ኦሬገን ጀምሮ በአማካይ በሰዓት 3600 ኪሎ ሜትር በሆነ ፍጥነት የሚንዘገዘገው የጨረቃ ጥላ የደቡብ ካሮላይናዋን ቻርልስተን ለቆ ሲወጣ የዩናይትድ ስቴትስን ግዛት የሚያቋርጠው ሙሉና ከፊል የፀሐይ ግርዶሽ ፍጻሜ ይሆናል። ለመሆኑ የፀሐይ ግርዶሽ ምንድነው? እና ሌሎችም ጥያቄዎችን እንዲመልሱልን በዩናይትድ ስቴትስ የኤሮኖፊክስ እና የጠፈር አስተዳደር ተመራማሪና የሥራ ኃላፊ የሆኑትን ዶክተር ብሩክ ላቀውን ጋብዣለሁ። ጤና ይስጥልኝ ዶክተር ብሩክ ላቀው፣ እንደምን አመሹ?
ጤና ይስጥልኝ፣ እንደምን አመሻችሁ?
እግዚአብሔር ይመስገን። የፀሐይ ግርዶሽ ለመሆኑ ምንድነው በአጠቃላይ?
ፀሐይ ግርዶሽ እንግዲህ ያው ኤክሊፕስ ነው በእንግሊዝኛ የሚባለው። ጨረቃ ምድርን ትዞራለች አይደለም? ትዞረች እያለች በተወሰኑ ወቅት ደግሞ ፀሐይና ምድር መሀል ትሆናለች። በምትሆንበት ጊዜ የፀሐይን ጨረቅ በሙሉ ስትጋርድ ያው ግርዶሽ ይሆናል፣ ኤክሊፕስ ይሆናል። አይነት ደግሞ አይነት አለው። ጨረቃ መሬታችን በምትዞርበት ጊዜ አንዳንዴ ቀረብ ትላለች፣ አንዳንዴ ራቅ ትላለች። ኤሊፕቲካል እና አንዳንድ ጊዜ በጣም ራቅ ባለችበት ጊዜ ከሆነ ፀሐይና ምድራችን መሀል የምትገኘው በዛን ጊዜ በሙሉ የፀሐይን ብርሃን አትከልልም። ያን ጊዜ እንደ ቀለበታዊ ግርዶሽ ይባላል። የፀሐዩ ዳር ዳሩ ይታያል፣ ወይም ደግሞ ፓርሻል ይሆናል፣ በግማሽ ክፍት ይሆናል። የአሁኑ እንግዲህ ዛሬ የምናወራው ዋናው ቶታሊቲ በጠቅላላ ርቀቷ ልክ አስፈላጊ ቦታ ላይ ስለሆነ ፀሐይን በሙሉ ትጋረዳለች።
ወደ መሬት ቀርባ የምትገኝበት ጊዜ ነው ጨረቃ ማለት ነው።
ትንሽ ቀረብ ባለችበት ጊዜ ነው እንደዛ የሚሆነው።
የኦገስት 21 ወይም የፊታችን ነሐሴ 15 የሚከሰተው የፀሐይ ግርዶሽ ማለት ነው። ዶክተር ብሩክ እስቲ ስለዚህ ስለፊታችን የዛሬ 10 ቀን ስለሚከሰተው የፀሐይ ግርዶሽ ትንሽ እንነጋገርና እንዴት ነው የሚጀመረው?
እንግዲህ እንዲህ አይነት የፀሐይ ግርዶሽ በከፊልም በቀለበታዊም ደግሞ እንደዚህ በሙሉ ጠቅላላ ጨለማ የሚሆንበት በየጊዜው ይከሰታል እና የአሁኑ ግን ጠቅላላ ግርዶሹ በመሬት ላይ የሚሆንበት በጣም ብዙ ጊዜ ብዙ ዓመታት ይተላለፋል ኢን ቢትዊን እና አሁን ለምሳሌ የአሁኑን አይነት ቶታል እንትን ግርዶሽ የሚሆነው
ሙሉ ግርዶሽ ማለት ነው።
ሙሉ ግርዶሽ በ1918 ዓመተ ምህረት አሜሪካን ላይ
የዛሬ 100 ዓመት ማለት ነው።
100 ዓመት 99 ዓመት ማለት ነውና የሚጀምረው የአሁኑ ከፖርትላንድ ኦሬጋን አካባቢ በሰሜን ምዕራብ አሜሪካ ነው የሚጀምረው። ከዛ ዳያጎናሊ ወደ ታች እየወረደ ወደ ሳውዝ ካሮላይና ይሄዳል። እና ስፋቱ ወደ 70 ኪሎ ሜትር ነው ጨለማ። እና የሚጀምረው ወደ 4 ሰዓት 10 ኤኤም ፓሲፊክ ታይም
ከማለዳው አረፋዱ ማለት ነው በምዕራብ ዩናይትድ ስቴትስ
በአሜሪካ በዌስተርን ፓሲፊክ ታይም ነው ማለት ነው። ወደ ዋሽንግተን አካባቢ ወደ 1 ፒኤም 7 ሰዓት ከሰዓት ማለት ነው በእኛ አቆጣጠር። እና ዋሽንግተን አካባቢ ያው እንግዲህ ብዙ ኢትዮጵያውያን ይችላሉ የሚሆነው ምንድነው 80 ወደ 82 በመቶ ነው የሚጋርደው። ስለዚህ እንደው ጠቅላላ አይጋርድም ማለት ነው።
ከፊል ግርዶሽ የሚባለው ዋሽንግተን ላይ
ከፊል ነው። አዎ ከፊል ነው። ግን ቢሆንም 80 በመቶ ይዛ ይጨልማል ማለት ነው።
ጨለማው ምን ያህል የከበደ ይሆናል እንደው በጊዜ በቀኑ የጊዜ ክፍተት እና ለምሳሌ ደንገዝገዝ ሲል አካባቢ ነው የሚሆነው ወይስ ከዛ ይበለጠ ወደ ጨለማ የተጠጋ ነው ወይስ በጥሩ ብርሃን አለ?
ያው እንግዲህ ከ70 ኪሎ ሜትር ነው የሚጨልመው። ከጎንና ከጎን የሚመጣ ብርሃን ይኖራል ሁሉም ግን በዛ ዋናው ጨለማ በሚሆንበት አካባቢ ያሉ ሰዎች በእውነቱ እንደገና እንደ ከሰዓት ፀሐይ እንደጠለቀ ማለት ነው የሚሆነው።
የሙሉ ግርዶሽ የሚኖርባቸው አካባቢዎች እነዚህ 70 ኪሎ ሜትር ስፋት ያለው ቦታ ያሉን ሙሉ በሙሉ ጨለማ ነው የሚሆነው በዛ ሰዓት።
አዎ እንደዛ ነው የሚሆነው። ያው እንግዲህ እንዳልኩት ከጎን በኩል 70 ኪሎ ሜትር ነው ስፋቱ ያና ከጎን በኩል ያው ብርሃን ይኖራል ግን ሪሊ በደንብ ነው የሚጨልመው።
ምንድነው የሚከሰተው በዚያ ወቅት? በተፈጥሯችን በአካባቢያችን ምን ሁኔታዎችን መጠበቅ አለብን? ከቅዝቃዜና ሙቀት ጋር የተያያዙ ሁኔታዎች?
ያው እንግዲህ ያው ቅዝቃዜ ይኖራል ማለት ያው እዚህ በጋ ነው እንግዲህ ሙቀት አለ ግን ያ በሚጨልምበት አካባቢ ሁሉ ለሁለት ደቂቃ ቴምፕሬቸሩ ይቀዘቅዛል በቀዝቃዜ ይጀምራል እንደ ሲማሽ እንደሚሆነው ማለት ነው። እሱ ነው ዋናው እንትኑ። እና ያው መኪና የሚነዱ ሰዎች ካሉ የመሳሰሉ ነገር የሚያደርጉ ሰዎች አንዴ ጥንቃቄ ያስፈልጋቸዋል ማለት ነው።
ምናልባት ይህንን ትርኢት ለማየት እንደው ረጭ ሳይል የሚቀር አይመስለኝም አካባቢው። አንዳንድ ቦታዎች ላይ ሳይ በአጠቃላይ የዚህ የግርዶሹ ርዝመት ከሁለት ሰዓት በላይ ነው፣ 2 ሰዓት ከ44 ደቂቃ አካባቢ ነው የሚሆነው የሚል መረጃ አይቼ ነበረ። እና ይሄ ለ2 ሰዓት ከ44 ደቂቃ አካባቢ የሚቆየው ጊዜ ጨረቃ ነክታ የፀሐይን ጫፍ እስከምትወጣ ድረስ ያለው ጊዜ ነው ማለት ነው?
አዎ እንደሱ ነው እንደዛ ነው።
እና ሙሉ ጨለማ ግን ለ2 ደቂቃ ብቻ
ነው። ያው ጨረቃ እንግዲህ ምድርን የምትዞረው 1 ኪሎ ሜትር በሰከንድ ነው የምትዞረው። እና እንግዲህ ያው ፍጥነት ይኖረዋል የሚጨለምበት ቦታ ይጨለማል። ከ2 ደቂቃ በኋላ ያው ፀሐይ ከጎን ብቅ ማለት ይጀምራል። ከዛ
ጨለማው እየገፈፈ ይሄዳል።
እየገፈፈ ሲሄድ ያው ይለያያሉ ማለት ነው። በነገራችን ላይ ይሄ ኤክሊፕስ ይሄ ግርዶሽ የሚጀምረው ፓሲፊክ ውስጥ ነው። ፓሲፊክ ውስጥ ጀምሮ አሜሪካን አቋርጦ አትላንቲክ ወደ ሴኔጋል አካባቢ ሲደርስ ይቋረጣል።
እንግዲህ ይህንን ካነሱልኝ አይቀር በዚያው እንቀጥልና አሜሪካ ብቻ ነው የሚያርፈው ይሄ ግርዶሽ ወይስ ደግሞ አፍሪካና ሌሎችም አካባቢዎችን ይነካል የሚል ጥያቄ አለኝ። እስቲ አሁን ማን ማንን ሊነካ እንደሚችልና ወደፊትስ ምንድን ነው የሚከሰተው? ኢትዮጵያ ላይስ ያለ ሰው የፀሐይ ግርዶሽን መቼና እንዴት ነው ሊያይ የሚችለው?
አዎ እንግዲህ ይሄ ግርዶሽ እንዳጋጣሚ ሆኖ ፓሲፊክ ውስጥ ይጀምራል። ከዛ አጋማሽ መሀል ላይ ይጀምርና በዩናይትድ ስቴትስ አቋርጦ አትላንቲክ ወደ ታች ይወርዳል እና ወደ ሴኔጋል፣ ጋምቢያ አካባቢ ሲደርስ ይቋረጣል።
ምዕራብ አፍሪካ።
አዎ ምድራችንና ጨረቃ እንግዲህ አቅጣጫ እንትን ሁኔታቸው ስለምትዞር ጨረቃ ከዛ በኋላ ይለያያል።
ሙሉ በሙሉ ከፀሐይ መስመር ትወጣለች ማለት
ነው። ትወጣለች ደግሞ ያው እንትኗ ኦርቢቷ ደግሞ 5 ዲግሪ ኢንክሊኔሽን አለ። ትንሽ ከፍ ብላ ነው የምትሽከረከረው እና ያ ሁሉ እዚህ ላይ ተጽዕኖ አለው ማለት ነው። ጠቅላላ አንዴ ከጀመረ ጠቅላላ ምድራችንን በሙሉ አይዞርም። አንድ ቦታ ጀምሮ የተወሰነ ቦታ ላይ ደግሞ ያቋርጣል።
ለመጨረሻ ጊዜ ኢትዮጵያ ላይ የፀሐይ ግርዶሽ የነበረው መቼ ነበረ?
እንግዲህ መጨረሻ ጊዜ የነበረው ቶታል ግርዶሽ ኦክቶበር 2 1959 በአውሮፓውያን አቆጣጠር
እንደ 1952 ማለት ነው።
ያው ኦክቶበር ስለሆነ 52 ኤግዛክት 57 አመት ሆኗል ማለት ነው ኢትዮጵያ ላይ ከሆነ እና የሚቀጥለው እንደዚሁ ቶታል ግርዶሽ የሚሆነው ማርች 12 2158 ኢትዮጵያ አቆጣጠር ማለት ነው።
የዛሬ 140 ዓመት አካባቢ ማለት ነው። ስለዚህ አሁን ያለሰው የፀሐይ ግርዶሽ ኢትዮጵያ ውስጥ አያይም ማለት ነው?
ኖ ቶታል ግርዶሽ ነው።
ቶታል ሙሉ ግርዶሽ ነው።
ሙሉ ግርዶሽ ነው። ግን ሌሎች ለምሳሌ በ2020 እንደ ፈረንጆች አቆጣጠር እንትን አለ፣ ግማሽ ግርዶሽ አለ። ቀጥሎ በ2038
ያው ኢትዮጵያ ውስጥ ይታያሉ እነዚህ
ሁሉ ይታያሉ። አው ግን በአጠቃላይ ግርዶሽ ግን በ2165 እንደ ፈረንጆች ነው እና ሁሉ ጊዜ የሚሆን ነገር አይደለም።
አው ሳነብ ግን አንዳንድ ቦታዎች ላይ በየሶስት አመቱ በአማካይ ሊከሰት ይችላል በምድር ላይ የፀሐይ ግርዶሽ የሚል አይቻለ
ነገሩ። ያው እንግዲህ ጨረቃና ምድራችን እድሜያቸው ወደ 4.5 ቢሊዮን አመት ስለሆነ ኢክሊፕስ ከዛን ጊዜ ጀምሮ ይከሰታል። ሰዎች አሁን ቴሌስኮፕ መነጽር ምናምን ስላለ ስለሚመለከቱ ድሮም ያለ ነገር ነው እና በምድራችን ላይ በአቨሬጅ በየአመት አካባቢ አንድ ቦታ ኢክሊፕስ አለ። ግን እንደዚህ ጠቅላላ ግርዶሽ አይደለም። ይሄ ነው ዋናው ነገር።
ብዙ ቦታ በቆዩ ዘመናት አሁንም ቢሆን በአንዳንድ አካባቢዎች በተለይ ወደ እስያ ይሄድን እንደሆነ አፍሪካም ውስጥ ቢሆን ከአንዳንድ አፈ ታሪኮች ጋር እንደው ከዘልማድ አባባሎች ጋር የሚያያዝባቸው ቦታዎች አሉ የፀሐይ ግርዶሽ። እርሶ ይሄንን እንደ ሳይንቲስት እንደ ተመራማሪ እንዴት ነው የሚያዩት?
ወል እንግዲህ ምን ማለት የባህላዊ ግንዛቤ ስለዚህ ነው። አዎ ወል በኢትዮጵያ ብቻ ሳይሆን በሁሉም ቦታ ጥሩ እንደዚህ የሚጨልምበት ጊዜ እንደው እንደ እርግማን አይነት የመጥፎ ሁኔታ የሚያስከትል እንደ መጥፎ እንዴት ነው ከርስን በእንግሊዝኛ እንደዛ ነበር የሚገመተው። ግን ከኔ አንጻር ሳየው ያው ሶላር ሲስተማችን ውስጥ ፕላኔቶች አሉ፣ ጨረቃዎች አሉ። በነገራችን ላይ ሳተርን ለምሳሌ አሁን ወደ 55 ደርሷል ጨረቃዎቿ ብዛት ማአት ነው ያሉት እና እነዚህ ሁሉ ዞሮ ዞሮ በተወሰነ ወቅት ፀሐይና ዋናው ፕላኔት መሀል ይሆናሉ። ያ ነው እንግዲህ ኢክሊፕስ ነው የሚፈጥረው።
ምናልባት እንግዲህ ከዚህ ከቅዝቃዜውም ጋር የተያያዘ ወይም ደግሞ ሰዎች ያለ በቂ ጥንቃቄ ወደ ጨረቃ ወደዛ ወደ ጨለማው ከማፍጠጣቸው ጋር የተያያዘ የሚነሱ ጉዳቶችም አሉና በኋላ በዚህ ምክንያትም ሊሆን ይችላል ምናልባት እነዚያን እንደ እርግማን አድርገው የሚወስዱት አይመስሎትም?
ቶሎ ስለሚጨልም አንዳንዴ የአውሬዎች ሁኔታ ደግሞ ለየት ይላል።
ጸባያቸው፣ ባህሪያቸው ይለወጣል።
ውሾች እንትን
መጮህ
ያቆማሉ። አንዳንድ ሰዎች እንደሚሉት መርከብ ሲነዱ መርከብ ላይ ያሉ ይሄ ጠቅላላ ግርዶሽ ሲደርስ እንትኖቹ ይሄ አሳዎቹ እና አሳ ነባሪዎች ሁሉ ወጥተው ወደ ሰማይ አፈጠጡ የሚባል ነገር አለ። እንግዲህ ግንዛቤ ነው፣ ምንም ማድረግ አይችልም። ግን ዋናው ነገር አሁን ይሄ የሚቀጥለው ግርዶሽ በጣም በምድር ላይ በአሜሪካን ላይ ስለሚያልፍ በጣም ብዙ ስለተወራ በጣም ብዙ ሰው እንግዲህ አይኑን ወደ ላይ ያፈጣል ማለት ነው። በዛ ሁኔታ ላይ አስፈላጊ የሆኑ መነጽሮች አሉ ለዚህ አይነት ኤክሊፕስ ዲዛይን እንዲሆኑ እና ያንን ማድረጉ በጣም አስፈላጊ ነው።
እንዴት መለየት ይቻላል?
ኦኬ። እና የምንድን ነው ናሳ ሴፍ ግላስስ ብሎ ቢፈለግ ኤክሊፕስ ግላስስ ብሎ በጉግል ቢያደርጉ ይገኛሉ። ዋናው በኦንላይን በኢንተርኔት አዘው የሚገዙ መነጽሮች ብዙ ጊዜ ጨረር ያሳልፋሉ እና አይንን ሊጎዱ ይችላሉ። ስለዚህ ብዙ ቦታዎች አሉ፣ ሳይቶች አሉ ኢንተርኔት ላይ ጥሩውን የመነጽር የሚያመላክቱ። ዋናው ጥንቃቄ ያስፈልጋል። ግን ግርዶሹ ሙሉ በመሆኑ በጨለመበት ሰዓት ያ መነጽር ማውለቅ ይቻላል። ከዛ ሲል ለሁለት ደቂቃ ማለት ነው።
ግን ከዛ በኋላ
ግን በጣም መጠንቀቅ ያስፈልጋል። አይን ጉዳት ያደርሳል።
በተለይ ዳያመንድ ሪንግ የምትባል ብልጭታ አለች። ፎቶግራፎችም ላይ ሳያት አንዳንድ ጽሁፎችም ላይ ሳነብና እሷ ጉዳት አላት መጨረሻ ላይ የምትከሰተው
ብልጭታ። በጠቅላላ ግን የፀሐይ ጨረር ለአይን ጥሩ አይደለም። ድሮ እኛ ልጆች ሆነን ኢትዮጵያ ሳናውቅ ዝም ብለን ነበረ የምናየው ፀሐይ ውትታርጋ የምናይበት። ግን ለአይን ጉዳት ያመጣል። ሬቲና ውስጥ ያለውን ስለሚጎዳ ፀሐይን በትክክል ማየቱ በጠቅላላው ጥሩ አይደለም። ይሄ ጥንቃቄ የሚያስፈልገው ነገር ነው እና መኪና የሚነዱ ሰዎች እንግዲህ በአማርኛ ስለሆነ እዚህ አሜሪካም ያሉ ኢትዮጵያኖችም ያዳመጡ ከሆነ በሳውዝ ካሮላይና ኦሬገን እና በሚያልፍበት በሙሉ ያሉ መጠንቀቅ እንደሚኖርባቸው ነው እንግዲህ ማሳሰብ መፈልገው።
ከዛ በተረፈ የጨረቃ ግርዶሽ ደግሞ አለ። እንደውም አንድ ቦታ ላይ ሳነብ የፀሐይ ግርዶሽ ከመፈጠሩ ከሁለት ሳምንት በፊት ወይም ከሁለት ሳምንት በኋላ የጨረቃ ግርዶሽ ይፈጠራል የሚል መረጃ አይቼ ነበር።
እንግዲህ የጨረቃ ግርዶሽ እና የፀሐይ ግርዶሽ የሚለየው ምንድነው? ጨረቃኛን ስለምትዞረኛ ምድር አንዳንዴ እኛና ፀሐይ መሃል ትሆናለች፣ አንዳንዴ ደግሞ እኛ ፀሐይና ጨረቃ መሃል እንሆናለን። እሷን ጋር ዳታ
በሌላ በኩል ስታጠፋ
በሌላ በኩል ስታጠፋ ይሄ እንግዲህ የኦርቢታል ዳይናሚክስ ጉዳይ ነው።
ዶክተር ብሩክ ክላቀው ለተለመደው ጥልቀት ያለው ማብራሪያው እና ለሰጡን መረጃ በጣም አርግ ያመሰግናለሁ። ባደረጃ
እኔ ማመሰግናለሁ። እንግዲህ የሚቀጥለው ጠቅላላ ግርዶሽ ኢትዮጵያ ሲሆን እዛ እንገናኛለን።
አሜን። የዛሬ 140 ዓመት ማለት ነው እንገናኝ እዛ።
እሺ፣
ተከታተሉ። ካጋጠመ በህይወት ዘመን አንዴ ብቻ የሚያጋጥም ክስተት ነው ይላሉ ብዙ ሰዎች፣ በተለይ ስለ ሙሉ የፀሐይ ግርዶሽ ሲናገሩ። መጪውን ግርዶሽ ለመታዘብ የታደሉት ከምዕራብ እስከ ምስራቅ ያሉ አሜሪካውያን ብቻ ናቸው። ከፊሉ ግርዶሽ ግን በብዙ ሀገሮች ውስጥ ይታያል። በነገራችን ላይ ወትሮ በቀኑ ብርሃን ምክንያት ተደብቀው የማናያቸው ከዋክብትና ሌሎችም ዓለማት ወይም ፕላኔቶች ሁሉ በዚያ የግርዶሽ ሰዓት ጥርት ብለው በሙሉ ሰማይ ላይ ያንጸባርቃሉ። በሙሉ የግርዶሽ ሰዓት ማርስን፣ ሜርኩሪን፣ ጁፒተርንና ቪነስን ማየት ከፈለጉ ዛሬውኑ ይዘጋጁ። እንዴት ሊያዩዋቸው እንዴት ሊለዩዋቸው እንደሚችሉ መረጃ ያሰባስቡ። ያንንም የጨረቃና የፀሐይን ግርዶሽ ትዕይንት ብቻ ሳይሆን በአካባቢው ያለው ሰማይ የጠራ ከሆነ ይፈትሹት፣ ይጎብኙት፣ ይንሸራሸሩበት። ባይኖቹ የሁለት ደቂቃ ጊዜ አለው። ተጨማሪ መረጃ ይዤ ለሁ በሌላ ዝግጅት መለሳለሁ። ጤና ይስጥልኝ።